ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 22 አስተምተን የተከላለ ፕሮግራማችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያንጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰብስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታት ስትነሳ ይሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ተነገ ዛሬ ምን ይወላድ መሃን አሁን በትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መጥሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳሳፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክር የኔን ስም የሚፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን እንደሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አብዴ ጉበኛ ክፍል 22
ታጠቅሎ ፈረስ ካሳብሎ ስም ማርባር ቢሸብራል ኢየሩሳሌም አንማዩ ትርከባይ የምሸሽ ነው ፈረሷባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ትርከባይ የምሸሽ ነው።
ምዕራፍ 42 ታላቁ ብትር። አጼ ቴዎድሮስ ገንብቻለሁ ብለው ጣራውንና ጌጣጌጡን ማዘጋጀት የጀመሩለት ታላቅ ግንብ በአራቱ ማዕዘን እየተሰነጣጠቀ ለመውደቅ ሲናጋ ሲያዩ ያን ግንብ ከውድቀት ለማዳን በየማዕዘኑ ሲሯሯጡ እንደገና ወዳመጸው የወሎ ግዛት ዘመቱ። በወሎ አካባቢ ያመጹባቸው ወንበዴዎች ከመጀመሪያው በጠላትነት የቆዩት እና መዴ በሸብ ብቻ አልነበሩም። የራሳቸው ሹማምንት የመቅደላው ደጃች ሊበን ባይሻል ጦርነት ላይ ተማርከው አስራዋቸው ከቆዩ በኋላ ይቅርባዩ ንጉሠ ነገሥት ፈተው በአባታቸው አገር ሹማዋቸው የነበሩት ዋግሹም ገብረ መድህንና ሌሎችም ብዙዎች እንደዚሁ ሸፍተው ነበር። የቴዎድሮስ ፊታቸውን ወደ ወሎ ማዞር እንደተሰማ እነ ደጃች ሊበንና እነ መዴ በሽር በያስጣጫው ፈረጠጡ። ዋግሹም ገብረ መድን ግን ከብዙ አመፀኞች ጋር ሆነው ንጉሠ ነገሥቱን ጦርነት ገጥመው ጥቂት እንደተዋጉ ተማረኩና ለፍርድ ቀርበው በስቅላት ተቀጡ። ንጉሠ ነገሥት ቴዎድሮስ የወሎንና የአካባቢውን ሁኔታ እያረጋጉ ለመቅደላም ታማኝ አሽከራቸውን ግራዝማች አለሜን ሹመው በዚያው በሚገኙበት የችግር ጊዜ እኛ ታላቅ ንግሥት በድንገት ታመሙ። አጼ ቴዎድሮስ በዚያ ታላቅ ፈተና ላይ እንዳሉ ፈተናቸውን ለመቋቋም ከሚጽናኑባቸው ከፍተኛ ኃይሎች በአንደኛዋ ላይ እጅግ አስጊ የሆነ ነገር ደረሰ። በደፋሩ ወንድ ልብም ያልተለመደ ስጋትና ሽብር ተፈጠረ። እቴጌ ተዋበች ከታመሙበት ቀን ጀምሮ አጼ ቴዎድሮስ በየቀኑ ከሚሰሙት የፍርድ ሥራ በቀር ሌላውን ሁሉ ሥራ ለጊዜው ራሳቸው ተወጥ አድርገው ለታማኝ አሽከሮቻቸው ትተውት ነበር። ነገር ግን በግል ኑሯቸው ላይ ለደረሰ ችግር ሲጨነቁ እግዚአብሔር የጣለባቸውን አደራ እንዳያጓድሉ በማሰብ ከእቴጌ ተዋበች ጎን ቁጭ ብለው ከበሽተኛው አይበልጥ በስሜት ሲሰቃዩ ይቆዩና እስከ መጨረሻው ደህና ነኝ ብዙ አይጨነቁ እያሉ ብዙ ችግር የሚያዋክባቸው ባለቤታቸውን ከማጽናናት ያላቋረጡት ንግሥት እንደተለመደው አሁንስ ቀለል ብሎኛል ሲሏቸው በልባቸው ጥቂት ተስፋ ይዘው የሕዝብ ጉዳይ ለመስማት ይወጣሉ። ነገር ግን ምንም ያህል ሳይቆዩ ልባቸው ናድ ናድ ይልባቸውና ንግሥቲቱ ወደ ተኙበት ድንኳን ይመለሳሉ። በማንኛውም ችግርና ፈተና ፊት ፍርሃትና ሽብር ታይቶባቸው የማያውቀው ብርቱ ሰው በዚህ ጊዜ እንዲህ ሲሸበሩና ሲጨነቁ ሲታይ እጅግ ያሳዝኑ ነበር። ቀኑን በዚህ ሁኔታ ሲውሉ፣ ሌሊቱን በድንኳኑ ቤተ ክርስቲያን ሲጸልዩ ያነጉት ነበር። ምግባቸውንም በጥሬ ሽምብራ ወስነውት ነበር። ሞቱ የእቴጌ ተዋበች ሆነ እንጂ በሕመሙ ይበልጥ የተሰቃዩትስ አጼ ቴዎድሮስ ናቸው። ሞቱም ቢሆን መቼም ሰው ቁሞ ተሄደ ሞት አይባልም እንጂ የአጼ ቴዎድሮስን ሕይወትም በከፊል ገሎታል። በጣም ያስተዋለው አልነበረም እንጂ ይህ ሞት የኢትዮጵያን ሕይወትም በጣም ጎድቷል። አጼ ቴዎድሮስ ወጣ ብለው ወደ ድንኳኑ ሲመለሱ ንግሥቲቱ ደከም ብለው በፊታቸውም ላይ ክፋትና ያልተለመደ ላህ ተቀብቶበት ሲያዩ አንድ አይነት አስጨናቂ ፍርሃት ልባቸውን ያውቃል። እመቤቴ የኔ እናት አሁንስ ጥቂት አልተሻለሽም? ይላሉ የተጨነቁት ንጉሠ ነገሥት። ተሽሎኛል ደህና ነኝ ግዴለም ፍራውን ይከታተሉ ይላሉ ተጌታው አበጅ። አንድም ቀን አሞኛል ያዙኝ ልቀቁኝ አንሱኝ ጣሉኝ ሳይሉ ለሞት ያደረሳቸውን በሽታ በትግስት ችለው በብርታታቸው ባለቤታቸውን ሲያበረታቱ ቆዩ። አጼ ቴዎድሮስ ግን ምንም እንኳን ብርቷ ንግሥት ስቃያቸውን በትግስት ቢሸከሙት አዳር አዳር እየተዳከሙና በሽታው እየጠናባቸው መሄዱን ሲያዩ ስጋቱ በዚያው ልክ እየበረታባቸው ስለሄደ ፋሻማ ወደ ሆነውና ደስ ወደሚለው አቅጣጫ ሁሉ እየተዘዋወሩ በመስፈር የንግሥቲቱን ጤንነት ለማሻሻል ሞከሩ። ከዚህም በቀር መድኃኒት የተባለውን ሁሉ ራሳቸው በእጃቸው እያቀመሱ ሰው ለሰው ሊያደርግ የሚችለውን ጭንቀትና መከራ ማንም ከሚያደርገው በላይ ቢያሳዩም እኒህ ብርቱ እኒህ ተወዳጅ እኒህ የባላቸው ጠባቂ መልአክ የሆኑ ታላቅ ሴት ረፍት ከማያውቁት ባለቤታቸው ጋር በድንኳን ሲንከራተቱ ኑረው በድንኳን ውስጥና በአልጋ ላይ ሲንከራተቱ ሕይወታቸው አለፈች። በዚህ ጊዜ በአጼ ቴዎድሮስ ላይ የወደቀውን ታላቅ የሐዘን በትር ለመግለጽ ማንኛውም የቃላት አሰካክ በቂ አይደለም። ጓደኛዬ፣ እናቴ፣ እመቤቴ፣ ገሬዴ፣ አረ ትንሽ ቆይ፣ አረ ንግሥት እንደዚህ ሁና ኑራ አትሞትም፣ አረ ተቤትሽ ላድርስሽ እያሉ በሬሳው ላይ ሲወድቁ ሲነሱ እመቤቴ፣ እናቴ፣ ለማን ጥለውኝ፣ ብቻዬን ለማን ጥለውኝ እያለ እንባውን እንደ ጎርፍ የሚያፈሰው ሊቀ መኳንንት ዮሐንስ ቀረብ ብሎ ከሬሳው ጋር ቁም ለቁም ከሚዘረጉበት ያነሳቸው ነበር። እናቴ እናቴ፣ እኔ ነኝ ገዳይሽ፣ ይቅርበኝ፣ ማሪኝ፣ የኔ ከፍታታ፣ እግዚአብሔር ምን ሲል ተኔ ጣለሽ እያሉና እየተንሰቀሰቁ ያ ብዛቱ የታወቀው እንባቸው በጥፉ በስቶ በአንገታቸው እየወረደ ልብሳቸውን ሲያርሰው መመልከት ማንንም የሚያስለቅስ ነበር። አቡነ ሰላማ እንኳ በንጉሠ ነገሥቱ ጎን እንደቆሙ ጃንሆይ፣ መቼስ ምን ይደረጋል? ከእግዚአብሔር ጋር መታገል አይቻል ይቻሉት እንጂ እያሉ ያፈሰሱት እንባ ቀላል አልነበረም። የአጼ ቴዎድሮስ የዚያ ጊዜ ሁኔታ ወዳጆቻቸውን ቀርቶ ጠላቶቻቸውንም ጭምር የሚያስለቅስ ከመሆኑም በላይ እሳቸውን የሚፈሩና የሚጠሉ ሰዎች እንኳ ቅጣት ቢታዘዝብን ያስምሩናል ብለው የሚተማመኑት በእቴጌቷ አበጅና በሊቀ መኳንንት ዮሐንስ ስለነበር ለእቴጌቷ አበጅ የደም እንባ ያለቀሱት ንጉሠ ነገሥቱን የሚፈሩትም የሚወዱትም ሰዎች ባንድ ላይ ነው። በዚያ ጊዜ በአጼ ቴዎድሮስ ብቻ ሳይሆን በፊታውራሪ ገብርዬ፣ በራስ እንግዳ፣ በሊቀ መኳንንት ዮሐንስ፣ በግራዝማች ዓለሜና በሌሎችም ንግሥቲቱን በቅርብ በሚያውቁ ሰዎች ላይ የታየው ሐዘን የቴዎድሮስ ዘመነ መንግሥት ያለፈ አስመስሎት ነበር። አጼ ቴዎድሮስ በቁጣ አስረዋቸው ወደ ነበሩት ወደ ራስ እንግዳ ተፈተው ንግሥታቸውን እንዲቀብሩ ታላቁን መርዶ ሲልኩባቸው ካሳ ስለሞተ መጥተህ ቅበረው በሉት፣ ታልፈታኸው እያለች ሌት ተቀን ስትወተውተኝ ነው የሞተችው፣ ወይ እናቴ ወይ ጓዴ እያሉ ነበር ሰዎችን የላኩት። የእቴጌ ተዋበችን ሁኔታ እያንዳንዱ ኢትዮጵያዊ ቢያውቀው ኑሮ በዚያ ቀን ሊፈስ የሚገባው እንባ አንድ ታላቅ ምንጭ በሆነ ነበር። ከምስፍንናቸው ከወደቁበት ጊዜ ጀምሮ በደጓ ልጃቸው እየተረዱ የቆዩት ራስ አሊማ ይህን የቁም ሞት ከሰሙበት ጊዜ ጀምሮ እስከ ሞቱበት ድረስ የእንባ ምንጭ ሆነው ኖሩ። ልባቸው በሐዘን የተሰበረው ንጉሠ ነገሥት ሕሊና ያለውን ፍጡር ሁሉ ልብ በሚሰብር ሁኔታ እያለቀሱ የንግሥቲቱን ሬሳ ይዘው ወደ ግሸን ማርያም ለመድረስ ተነሱ። የእቴጌቷ አበጅ ሬሳ ከብዙ ጊዜ በኋላ ግሸን ማርያም ደርሶ ባረፈበት ቀን የነበረው ልቅሶና የዚያ ሁሉ ካህናት ዜማ ባንድ ላይ ሲሰማ ጠቅላላውን የሰው ተፈጥሮ የሚያስጠላ ከባድ የመሸበር ስሜት ያሳድር ነበር። አጥቂው ድሮስ በጣም ርህሩህ ሰው ነበሩ። ጀጌታው አበሽ ደግሞ ይበልጥ ርህሩህ አድርገዋቸው ይገኙ ነበር። እንባቸው ሳይቋርጥ በሚፈሰው ንጉሠ ነገሥት አእምሮ እጅግ ብዙ ትዝታዎች ይመላለሱ ነበር። ጀጌታው አበሽ ለትዝታቸው መታሰቢያ የሚሆን አንድ ልጅ እንኳን ሳይተኩ በመሞታቸው ከዚያ ሁሉ ደግነትና ብርታት ቁንጅናና ፍቅር ጋር በአጼ ቴዎድሮስ ልቡና የሚመላለሰው አንድ ከፍተኛ ጉዳይ ይኸው ነበር። የጌታው አበጅ ለአጼ ቴዎድሮስ ምን አይነት ድጋፍ እንደነበሩ ለሚያውቅ ሰው የእሳቸው ሞት በሕዝባቸው ክፋት፣ ሐዘንና ጭካኔ እያደረባቸው መሄድ በጀመረው ንጉሠ ነገሥት ሕይወታዊ አቋም ላይ የወደቀ ምን ያህል ከባድ በትር እንደነበረ ሊስተው አይችልም። የአጼ ቴዎድሮስን ሐዘን የጥፍ ጥፍ ያደረገው ደግሞ ለንግሥቲቱ ጤንነት ይሻላል ተብሎ ወደ ታሰበው ቦታ መጓዝ ብቻ ሳይሆን በያጣጫው ወደ ተነሱ ወንበዴዎች በዘመዱ ቁጥር በሽተኛዋን ንግሥት ባልጋት ይዘው ሲንከራተቱ ከመቆየታቸው በላይ ከሞቱ በኋላም በዘመቻውም በዝናሙም በውሃ ሙላቱም ሲባል ቢሸን ቶሎ ሊደርሱ ባለመቻላቸው የንግሥቲቱን ሬሳ በሳጥን አሳሽገው ይዘው ለሁለት ወራት ግድም በየሄዱበት በድንኳን ሲንከራተቱ መሰንበታቸው ነበር። ወዳጆችና የመከራ ጊዜ። አጼ ቴዎድሮስ ደስታን እስከዚህም አያውቁትም። መከራ፣ ችግርና ፈተና ግን አብረዋቸው ተወልደው አብረዋቸው ያደጉና የኖሩ የሙሉ ሕይወታቸው ጓደኞች ነበሩ። ይህም ሲሆን እነዚህ ነገሮች ይበልጥ የሚጠነክሩባቸው ጊዜዎች ነበሩ። ለአጼ ቴዎድሮስ ማንኛውም የቅርብ ወዳጃቸውን ማጣት መከራ ሊሆንባቸው ይችላል። ነገር ግን ተዋበችን ማጣት ሰውን በማጣት ከሚደርስባቸው መከራ ከፍተኛው ነበር። በዚህ የመከራ ጊዜያቸውም እንደማንኛውም በመከራ የተሸነፈ ሰው የወዳጆች በቅርብ እየተገኙ ማጽናናት አስፈልጓቸው ነበር። በዚህ የመከራ ጊዜያቸው ከጥጋቸው ሆኖ ሲያጽናናቸውና እጅግ ሲረዳቸው የቆየው ሊቀ መኳስ ዮሐንስ ነበር። ሊቀ መኳስ ዮሐንስ መሸም ነጋም ከንጉሠ ነገሥቱ ድንኳን ሳይለይ ድሮ ያደርግ ከነበረው በበለጠ ስለ ውጭው ዓለም ስለተከናወነውና በመከናወን ላይ ስለሚገኘው የስልጣኔ ሥራ በዝርዝር ይነግራቸው ነበር። ንጉሠ ነገሥቱ ጥቂት የረፍት ጊዜ አግኝተው ሐዘናቸውን ማሰላሰል በሚጀምሩበት ጊዜ ጆምቤል ይገባና ስለ ታላላቅ መሪዎች፣ ታላላቅ የጥበብ ሰዎች ስላከናወናቸው ሥራዎች፣ ስለ ሃይማኖት፣ ስለ ፍልስፍና፣ ስለ ስዕል፣ ስለ ስነ ጽሑፍ፣ ስለ ሙዚቃ፣ ስለ ሕክምና፣ ስለ ትምህርት፣ በጠቅላላው በአውሮፓ ስለነበረውና ስላለው ነገር ሁሉ ሲያጫውታቸው ይቆያል። በዚህም ጊዜ የተስፋ መቁረጥ ደመና ማንጃበብ የጀመረበት ሕሊናቸው የመኖርና የሰሙትን ሁሉ የስልጣኔ ሥራ ወደ አገራቸው የማስገባት ተስፋ ያሳድርባቸው ነበር። ሊቀ መኳስ ዮሐንስ ለአንድ ጉዳይ ራቅ ብሎ በሚገኝበት አንዳንድ ቀን ብቻቸውን ሾለክ ብለው ይወጡና ድንኳኖቹ በተተከሉበት ኮረብታ አናት ቁጭ ብለው የአካባቢውን ሁኔታ እየተመለከቱ በልባቸው ብዙ ጉዳዮችን ሲያወጡ ሲያወርዱ ይቆያሉ። ከዚያ ወደ ሰፈር ተመልሰው በድንኳናቸው ሲገቡ በድንኳኑ ብቻ ሳይሆን በዓለም ውስጥ ብቻቸውን የሚኖሩ ያህል መኖር ከብዶ ይሰማቸው ነበር። ከጥቂት ተዋበሽ ጋር ሆነው የሚያውቁትን ነገር ባዩ ቁጥር ሳይወዱ በግድምባቸው እየገነፈለ ይመነጭባቸው ነበር። ከምግብ እንኳን ሳይቀር ጥቂት ተዋበሽ ያለመዷቸውን የቅንጦት ምግብ አይነቶች በፊታቸው እንዳይቀርቡ አዘው ነበር። የድንኳኑን ውስጥ በሙሉ ባይናቸው ሲቃኙ የተነጠፉትን ምንጣፎችና ሌሎች ልምቃዎች ሁሉ ሲመለከቱ ሁሉም ነገር ለጥቅምም ሆነ ለደስታ የማይሆን የከንቱ ከንቱ የሆነ ነገር ሆኖ ይሰማቸዋል። በዚህ ጊዜ በገናቸውን ያነሱና የሐዘን ዝማሪያቸውን ይቀጥላሉ። ከወሎ ወደ ደብረ ታቦር እንደተመለሱ አንድ ቀን ማምሻ በጽኑ ሁኔታ ታሞ የነበረው ቆንስል ፕላውደን መኳንንቱ ሁሉ አስከትለው ወደ መኖሪያ ቤቱ ሄደው ከጠየቁት በኋላ የቆንስሉን ስቃይ ሲያዩ ሊቀ መኳስ ዮሐንስን ዛሬ በጣም ስለታመመ እሱን ስታጫውተው አምሽ ብለው ትተውት ሄዱ። ከዚያም
ወደ ቤተ መንግስት ተመልሰው ለመኳንንቱ ብቻ የራስ ግብር ከገባ በኋላ ሁሉም እየተሰናበተ ወጣ። አጤ ቴዎድሮስም ብቻቸውን ቁጭ ብለው ባለፈው የህይወት ዘመናቸው ያሳለፉትን ጊዜ አሁን ያሉበትን ሁኔታ ከቴጌ ተዋበሽ ጋር የነበራቸውን ፍቅርና አንድነት ሁሉ በታላቅ ትካዜ ያስተላስሉ ቆዩና በገናቸውን ይዘው ማንጎራጎር ጀመሩ። ዋኔር ግብ ለመያዝ ለተቀን ተመኘው ግን ተጉጉት በቀር ምንም አላገኘው። ሰው አገሩን መውደድ ሆኖበት አበሳ ፍትህና ህግ መውደድ ሆኖበት አበሳ ህዝቡን ነጻ ማውጣት ሆኖበት አበሳ ሳያተርፍ ሞተላችሁ ያልታደለው ካሳ። እቴጌ ተዋበች የሴቶች ንግስት እቴጌ ተዋበች የወንዶች ወንድ ሴት ወንድ ነኝ ስላንቺን ቀማኝ ብርቱ ሞት። ድንኳኑ በረደኝ ሆነብኝ ቀዝቃዛ አካሌ በደነ ሆነብኝ ደንዛዛ ቀለም ሁሉ ጠፋኝ ሆነብኝ ደብዛዛ የተስፋዬ አበባ ተቆርጦ ጠለዛ። ህዝቤን መግዛት ሳይሆን ለህዝቤን ድገዛ ተነሽ ምክር ስጭኝ የህይወቴ ለዛ እናቴ ተዋበች የኑሮዬ ቤዛ። ተስፋዬ ሲጨልም ብርሃን እንዳላጣ ወይ አንቺ ወደ እኔ ነይ ወይ ወደ አንቺ ልምጣ። እቴጌ ተዋበች አንጀቴ የኔ ሆድ አውቃለሁ ፈርሰሻል ሆነሻል ትቢያ መድ ግን እነዚያ እጆችሽ ዳሰው ያጽናኑኝ እነዚያ ጣቶችሽ ሰርተው ያበሉኝ እነዚያም አይኖችሽ በፍቅር ያዩኝ ለስላሳው ምላስሽ ምክርን የሰጠኝ ርህርሁ ልብሽ ርህሩህ ያረገኝ የዞሩት እግሮችሽ ስዞር አብረውኝ የሚስቀው ፊትሽ ሳቅ ባገኘው ጊዜ ጠቁሮ ሲከፋኝ። አልፈረሱም አሉ ተፈረሱ ማን ነው ልቤን ጭብጥ አርጎ የሚበታት ነው። ተሰው አትጣላ ሰው ታገስ ስትይኝ ግን ያንቺ ግፍ ባሰ ተግዜር ስታጣይኝ። ጠላቴ ወዳጄ ሲከዳኝ ብታይ የኔም መቤት አንቺም መክዳትሽ ነው ወይ። እቴጌ ተዋበች ክብሬ መጽናኛዬ የሃይማኖቴ ጌጥ የኑሮ ተስፋዬ የድንኳኔ ጫካ የዘውድ ጓደኛዬ እናቴ እመቤቴ ገረዴ ባሪያዬ። ከየት አመጣሽው ይህንን ልማድ መከተል ሲገባሽ ተባልፊት መሄድ። እቴጌ ተዋበች የሕይወቴ ግርማ ብርሃኔ ነይልኝ ውጦኛል ጨለማ። እቴጌ ተዋበች የምወድሽ ሚስቴ ወንድም ብል ወንድሜ እህት ብል እህቴ የቀትር ጥላዬ የሌሊት መብራቴ የነውሬ መክደኛ ጓዳዬ ማጀቴ ቀድመሽኝ አትሩጭ ልቅደምሽ በሞቴ። አጤ ቴዎድሮስ የእንባና የከባድ ስሜት ስቃይ ይዟቸው እንባቸውንም ግጥሙንም ማንም ሊያያቸው በማይችልበት ቤተ መንግሥታቸው ውስጥ ነው እንደ ልብ አውርፈው የማይቀልላቸው ሐዘን ለጊዜው ከብ እንዲልላቸው አድርገው ለመተኛት የበገናቸውን ቅኝት እያስተካከሉ ሳሉ የንጉሠ ነገሥቱን በብርቱ መጎዳትና ማዘን በትክክል የሚያውቀው ጆንቤል ከጓደኛው ከቆንስል ፈዳውዴን ጋር ወደ ንጉሠ ነገሥቱ ሂዶ እንዲያጽናናቸው ተነጋግሮ ስለነበር በድንገት መጣና የግጥሙንና የእንባውን ድግስ በከንቱ አስቀረባቸው። ቤል ከፈዳውዴን ቤት ወጥቶ ከመምጣቱ በፊት የተነጋገሩትም የሚከተለው ነበር። ግድ የለም ሂድ ጆን፣ የእግር በሽታ ስለሆነ እስከዚህ አያሰጋኝም። በአሁኑ ጊዜ ሰውየው እንዲህ እንዲህ ሥራ ቢሉ እንኳ እሳቸውን በቅርብ ሁኔታ ተማጽናና ስልታስቀድመው የሚገባህ ነገር ሊኖር አይገባም አለ ቆንስል ፍላውዴል። እውነትህን ነው፣ ብቻ አሁን በጣም ስላመመህ እሳቸውን በጣም ሰግተው ነው እንጂ ብለያቸውስ አይወዱም። እኔ በጥጋቸው ከሌለሁ የሚተካው ጓደኛ በእንባ የሚታጠብ በገና ነው። ፍላውዴል፣ የኒህ ሰው ሁኔታ በጣም ያሳዝናል። በዚህ ጀግንነታቸውና ድፍረታቸው ላይ ያላቸው ለስላሳ ልብ በጣም ያስገርመኛል። የኒህ ታላቅ ሰው ድል ምንነታቸውን ጭራሽ በማያውቅላቸው ህዝባቸው እጅ ስለሆነ ክበው ክበው ካቡ ያለ ጣራ እንዳይፈርስባቸው ስጋት ያዘኝ አለ ሊቀመኳዝ ዮሐንስ። እርዳቸው እርዳቸው፣ ዮሐንስ እርዳቸው አደራህን ለዚህ መከረኛ ሀገር ያሏት ተስፋ እሳቸው ብቻ ናቸው። ሄዳውን አጫውታቸው እግዚአብሔር ፈቃድ ሆኖ ወደ ሀገሬ በደህና በደርስ ዋና ስራዬ እንደሚፈልጉት ሁሉ ሀገራችን ጋር የተጠበቀ ግንኙነት እንዲኖራቸውና እርዳታም እንዲያገኙ ለማድረግ መሞከር ይሆናል አለ ኮንስል ፕላውደን። ዲከመቋሽዋንስ ከተቀመጠበት ተነስቶ ደናደር ፕላውደን አለ ደናደር ጆን ሌላ ሚስት እንዲያገቡ ለመገፋፋትም ሞከር በሚያምኑበት ነገር በጣም ደረቅ ስለሆኑ በመከር አለዝባቸው በዚህ መጥፎ ሁኔታ ላይ እንዳሉ በግል ኑሯቸው ላይ ደግሞ ይሄን የመሰለ ችግር ሲደርስባቸው በጣም ሊጎዱ ስለሚችሉና ተግዛብር ቀጥሎ እሳቸውን ማጥናናት የምትችል አንተ ስለሆን በርትታ አጽናናቸው መስኪን ፍጥረት ያለ መንጋ የተፈጠሩ ረኛ ታጣን መካከለ የተፈጠሩ ጻድቅ በህዝባቸው ኃጢያት የሚወቀሱ የሰው ነውር ተሸካሚ በሰው እድፍ ለመቆሸሽ የተቃረቡ ንጹህ አይ ያሳዝናሉ ጆን አደራህን ልትረዳቸው የምትችል አንተ ብቻ ስለሆንክ አደራ አርዳቸው አለ ኮንስል ፕላውደን። በማንኛውም ጊዜ ንጉሱ ወዳሉበት ከመግባት ማንም የማይከለክለው ሊቀመቋት ዮሐንስ ከፕላውደን ቤት ተመልሶ ንጉሰ ነገስት ቴዎድሮስ የበገናቸውን ቀኝት እያስተካከሉ ወደሚገኙበት ክፍል ገብቶ እጅ ነስቶ ቆመ። እንዴት አመሸ ዮሐንስ? ተተኸው መጣህ እንዴ? አሉ አርቴ ቴዎድሮስ ቀና ብለው የሊቀመቋትን ፊት እየተመለከቱ። የለም ምንም አይለኝ ሂድና ጃንሆን አጫውት ስላለኝ ነው አለ ሊቀመቋት ዮሐንስ። ቁጭ በላ አሉ አጼ ቴዎድሮስ። ሊቀመቋት ዮሐንስ አንዱን ወንበር ቀረብ አድርጎ ከአጼ ቴዎድሮስ ጥግ ተቀመጠ። ሁለቱም ለጥቂት ጊዜ ጸጥ ብለው ከቆዩ በኋላ አቶ ብላዲን አሁንስ እየባሰበት ሄደ፣ አሁን ወሎ ደርሰን ስንመለስ የመጀመሪያ ስራዬ እሱን ምጽዋ ማድረስ ነው አሉ አጼ ቴዎድሮስ። ጃንሆይ ደህና ይሁኑ እንጂ በደህና ወደ አገሩ ሄዶ ይታከማል አለ ሊቀመቋት ዮሐንስ። እሱን መልሰው ያልሰደዱልን እንደሆነ አሁን እንደሱ ያለ ቆንስል የምናገኝ ይመስልሃል? አሉ አጼ ቴዎድሮስ። በሌላ ነገር ተሱ የሚበልጥም እናገኝ ይሆናል። ለኢትዮጵያና ለግርማዊነቶ እንደሱ ተልቡ የሚያስብ ሰው ግን አናገኝም። ጃንሆይ ፕላውዲን እኮ በኢትዮጵያ የእንግሊዝን ጥቅም ለመጠበቅ ብቻ የተቀመጠ የእንግሊዝ መንግስት ቆንስል አይደለም። ኢትዮጵያ በተለይም በግርማዊነቶ የምትተዳደረው ኢትዮጵያና ግርማዊነቶ ምን እንደሆናችሁ ለዓለም ለማሳወቅ የሚጣጣር የኢትዮጵያም ቆንስል ነው። እንዲያውም በእንግሊዝ ምክር ቤት ፕላውዲን የተላከበትን አገልግሎት ችላ ብሎ የንጉሰ ነገስት ቴዎድሮስ አገልጋይ ሆኗል ብሎ አንድ የታወቀ ምክር ቤት አባል ከሶት የፕላውዲን ወንድም ከባድ የሆነና የከረረ መልስ ሰጥቶ በመጨቃጨቅ ላይ ያሉ መሆናቸውን አንድ ወዳጁ ሰው ደብዳቤ ጽፎለት አይቻለሁ አለ ሊቀመቋት። ምን ያደርጉታል ቆንስልነቱን ለመሻር እንደሆነ እኔ የፈለገውን ሹመት ሰጠዋለሁ አሉ አጼ ቴዎድሮስ በትካዜ። እሱ እንኳን ምንም አይደል፣ በእንግሊዝ ምክር ቤት የሚቀርብ ሐሳብ ሁሉም አይፈጸምም። በዚያ ምክር ቤት ውስጥ እጅግ ብዙ ሐሳብ ይቀርባል፣ እጅግ ብዙ ጭቅጭቅና ንዝንዝ ይሰማበታል። ነገር ግን ብዙ ጊዜ ሲጠርቁ የሚታዩት ከሁሉ በፊት እንግሊዞች፣ ከዚያ በኋላ የጥቅም ጓደኞቻቸው፣ ከዚያ በኋላም መላው የሰው ዘሮች ይጠቀሙባቸዋል ተብለው የሚታነበንባቸው ነገሮች ብቻ እንጂ የታሰበው ሁሉ በስራ ላይ አይውልም። ስለዚህ በፕላውዲን ላይ አንድ ነገር ሳይጣራ የሚወነጅል የምክር ቤት አባል ያቀረበው ሐሳብ ምንም ሊጎዳው አይችልም። ይልቁንም የፕላውዲን ታላቅ ወንድም ትሬቨር ሲቸል ፕላውዲን ለወንድሙ ሲከራከር የግርማዊነቱንም እውነተኛ ሰውነት በትክክል አስረድቷል። ወንድሜ ንጉሠ ነገሥት ቴዎድሮስን የሚደግፍ በእውር ፍቅር ተመርቶ ሳይሆን የሚሰሯቸውን ትክክለኛ ስራዎችና ኢትዮጵያንም ለመምራት በአገራቸው ታሉ ሰዎች ሁሉ የበለጠ ኃይልና የመሪነት ችሎታ ያላቸው ሰው መሆናቸውን በማየት ነው። ንጉሠ ነገሥት ቴዎድሮስ ያልተጣራ ወሬ ይዛችሁና በአፍሪካውያን ላይ ባላችሁ የተሳሳተ ጠቅላላ ግምት እየተመራችሁ እንደምታስቧቸው አውሬ የሆኑ ፍጡር አይደሉም በማለትና ሌላም ብዙ ነገር በመናገር ከሳሹን እያሳፈረ እውነተኛውን ነገር ገልጾታል አለ ዮሐንስ። ዮሐንስ ተፈረንጅም ውስጥ እንደዚህ ያሉ ዋሾች አሉ አሉ አጼ ቴዎድሮስ ሊቀመቋስ በተናገረው ቃል በመገመር። ጃንሆይ ሰው በግል ተፈጥሮም ይሁን ተዘሩ በወረሰው ጠባይ አንዱ ተሌላው የሚለይባቸው ብዙ ጠባዮች አሉት። በጠቅላላው ሲታይ ግን በሰዎች መካከል ብዙ የጋራ ደካማነቶች አሉ። ከነዚህ ደካማነቶች አንዱም ውሸት መናገር ነው። ውሸታምነት ያንድ ዘር ወይም ያንድ ትውልድ ብቻ የተለየ ክፋት አይደለም። በማንኛውም ጊዜና በማንኛውም ህዝብ መካከል ብዙ ዋሾች፣ ብዙ እውነተኞች ሰዎች ተገኝተዋል ይገኛሉ። ነገር ግን የውሸቱና የእውነቱ መልክ ይለያያል። አውሮፓውያን በአሁኑ ዘመን ምቾት ወዳለው ኑሮ በየቀኑ ለመራመድ ስለሚፈልጉ ከፍተኛ ለሆነ የሀገር ወይም የግል ጉዳያቸው ብዙ ቢዋሹ ነውር የሰሩ አይመስላቸውም። ለማይነባ ነገር የሚዋሹም አሉ። ይሁን እንጂ ለማንኛውም ነገር የታመኑ ቅኖችና እውነተኞች ሰዎች ደግሞ ይገኛሉ። ዓለም ወደ ተሻለ አቅጣጫ ልትሄድ የምትችለው በእውነተኞች ሰዎች ስራ እንደሆነም ይታመናል አለ ሊቀ መኳዝ ዮሐንስ። በአውሮፓ መልካም ሰዎች እንዳሉማ ታላ ያውቃለሁ አሉ አጼ ቴዎድሮስ። ጥቂት ጸጥ ብለው ሲያስቡ ከቆዩ በኋላ የኛ ሀገር ሰዎች የሚዋሹት ግን ለሀገራቸው በጠቅላላው ወይም ለግላቸው መልካም ነገር ለማስገኘት ሳይሆን የሀገራቸውን መልካም እድል ለማበላሸት ነው አሉ አጼ ቴዎድሮስ። ጃንሆይ፣ ታውሮፓውያን መካከልም ብዙ አጋቢ ሰዎች አሉ። ኢትዮጵያ ውስጥም ብዙ መልካም ሰዎች አሉ። ብቻ የሚበዙት ሰዎች ክፉዎችና ዋሾች ተሆኑ የጥቂቶቹ ሰዎች መልካምነት እየተዳከመ ስለሚሄድ ኢትዮጵያን ተጥፋን ለማዳን አሁን ታሏት የሚበዙ መልካም ሰዎች እንዲኖሯት ያስፈልጋል አለ ሊቀ መኳዝ ዮሐንስ። አይ ያሉት ጨርሰው እንዳይጠፉ ማሰቡ ቀርቶ መልካም ሰዎች ይበረክታሉ ብለህ ታስባለህ አሉ አጼ ቴዎድሮስ። ጃንሆይ፣ የክርስቲያን ዋና ኃይል ተስፋ ስለሆነ ተስፋ እንቁረጥ። ከዚህም ጋር ለግርማዊነቶ አንድ ነገር መናገር ይገባኛል። ግርማዊነቶ ለአንድ ወይም ከዚህ ለሚበዙ ሰዎች ብቻ ሳይሆን ለአገሮ ህዝብ በሙሉ የተፈጠሩ ስለሆነ አሁን ሀዘኑንም ለመርሳት ይሞክሩ። የቴጌን ስራና ሁኔታ እያስተላሰሉ ዘወትር ቢያለቅሱላቸውና ቢጨነቁላቸው የራስዎን አቋም ተመጉዳትና በዚህም እግዚአብሔር እንዲጠብቁት የጣለበትን አደራ ተማጓደል በቀር ለእሳቸው ምንም ነገር ስለማይጠቅማቸው ለአገሮ ሲሉ ሀዘኑን ለመርሳት ይሞክሩ አለ ሊቀ መኳዝ ዮሐንስ። አደራዬንስ አልረሳውም፣ ሀዘኑን ግን ሆዴ እንዴት ይቻለው ትለኛለህ ዮሐንስ አሉ አጼ ቴዎድሮስ። በዚህ ሁኔታ ሲወያዩ አምሽተው ሊቀ መኳዝ ዮሐንስ እጅ ነስቶና ተሰናብቶ ወጣ። ምዕራፍ 43 ጋፋት። የሀገራቸው መኳንንትና ካህናት እጅግ በሚያውቋቸው በዚያ ጊዜ ቤልና ፕላውዴን ንጉሠ ነገሥት ቴዎድሮስን በጣም አድርገው ይደግፉ ስለነበር ንጉሠ ነገሥቱ ከውጭ ለሚመጡ ወንጌል ሰባኪዎችና አስተማሪዎች በተለይ ከእንግሊዝ አገር ለሚመጡት ሁሉ የፍቅር እጃቸውን ዘርግተው ነበር። ጋፋት የምትባለዋን ከደብረ ታቦር ትንሽ ፈቀቅ ብላ የምትገኝ ለሥራ ምቹ የሆነች ከተማም ለነሱ ተሰጥተዋል። የብረታ ብረቱ፣ የእንጨቱ፣ የጠፍሩ፣ የኖራው በጠቅላላው የብዙ ነገሮች ሥራ እየተከናወነባት ብዙ ኢትዮጵያውያንም በእጅ ሙያ እየሰለጠኑባት ትገኝ ነበር። ንጉሠ ነገሥት ቴዎድሮስ ዓላማቸውን ለመቅጨት የተነሳሱባቸው ወገኖቻቸውና የተወደዱ ባለቤታቸውን በድንገት የቀማቸው ሞት ያሳደሩባቸውን እጅግ ከባድ የሆነ ሐዘን ለማቃለል ከሚረዷቸው ጥቂት ነገሮች አንዱ እንዲያውም ከሊቀ መኳዝ ዮሐንስ ምክር ቀጥሎ ታላቁ ነገር ወደ ጋፋት ሄዶ በዚያ የሚከናወነውን አስደሳች የሥራና የትምህርት እንቅስቃሴ ሲመለከቱ መቆየት ነበር። ውሃው እጅግ ሰፋፊ ከሆኑ የብረት በርሜሎች ተቀጣጥሎ በተሰራው አሸንዳ አዘቅዝቆ ሲወረወር እንደ እንዝርት በሚያሽከረክረው መንኮራኩር፣ በዚህም በዚያም የሚዟዟሩ የላስቲክ መቀነቶች በየአቅጣጫው አንዳንድ ነገር ሲያሽከረክሩ፣ አንዱ መዘውር እንጨት ሲፈነጥቅ፣ አንዱ መዘውር ኖራ ሲፈጭ፣ አንዱ መዘውር ወናፍ እያናፋ ናሱን፣ ብረቱን፣ ብሩን፣ መዳቡን፣ ወርቁን ሲያቀልጥ፣ አንዱ መዘውር ባሩድ እየወቀጠና እያንኮረኮረ ሲያወርድ፣ ከዚያም እያንዳንዱ ፈረንጅ በአንድ ኢትዮጵያዊ ጀርባ ሆኖ መዶሻ፣ መላጊያ፣ መጋዝ፣ መጥረቢያ ወይም ሞረድ ያሲዝና እንደዚህ ሥራ እያለ ሲያሳይ አጼ ቴዎድሮስ ሁሉንም እየተዘዋወሩ ሲያዩ ቆይተው ወደ ኮረብታው አናት ወጥተው ከሊቀ መኳዝ ዮሐንስና ከፕላውዴን ጨዋታ ጋር ያን ቀዝቃዛ አየር ሲቀበሉ ይቆዩና ወደ ደብረ ታቦር በሚመለሱበት ጊዜ تکیت دست بلواتشو یامشو نبر منم منکوا یا گریتو اندنت ناسلام چرسو بینا گباتشو یفرسون سلام اندگنا ملسو آگریتونم باندنتو آتب بکول ما سلطن یه نبراتشو تسفا گنا آلموتم نبر اگر اچون لما سلطنم یا اروپاویان ارداتا من یا هل اندم میاسفر لگاتشو بتککل یاوکوت نبر سلزی دبر با تابور کتما باگر کند ساتی بلت ماتوس جون گافاتن مرتو و دیتی بیاد ماتوس اروپاویان ستواتشو ای گافات کتما لاروپاویانو مسفریا اندتون ممرتو با هلو نگر عدی سنا یمت تاینا اجگ دس یمت الکتما عدرگواد ایگن نبر بزمنو کمانی نیوم بوتای بلت عدی سیونه یسران کسکاتینا عدی سنمر کی تایی بازال باوستوا ینچ زروچ اندابشوش بستو یمیتا یوبت یزی نبر با ماری نیا کوان کوایتا ستمو متاس کردوسننا لیلو چم صوفوچ لحظ یتار دلوبات نبر یتسر روبات لیتوچ عدی سمت یمیتا یوبات چوننا اووچ نبرو نمارتین فلات با ماری نیا کوان کوا سیافتم روباتننا ونگیر سیسب کوبات یتای نبر حتیتیو دروس زیگزه ایراسا چو انبارگو کلونم نگر یاس کم صوبت وده نبرو وده مقرر آسیدو بمزگا جتلای سالو اندکن گافاتن گمیتو وده دبر سابور یملسو نبر پند بوتا رای تیتیو دروسن نامکوانن تو هلو کبکلو وردو بگر ودان قربتا افاف لایشیوتو کونسل پلاودین خزر ایزو انکستسیل لمر رامر تسنو سایه تیتیو درست در جم گیزی اگر بشتن یاونو لکو یو کنسل کرف بارونا کندونیاز زارگو ایزوخ اونس بمنم منیتامی صوادر سهالو آلوت اشی جانوی بزی خوینی اگر این بچه سایون گرماوی نتون نایتی پنچ امر باگل گل یمچ رشو سالاک منیو تی تفت سمدلی مالت نبر گن آلون اللین یاله تکیت تکو یو لحیو تیم سایسا گانی ای کرم آله کنسل پلاودین تمت موت ماهی دنجی بزیاونم بزولت ردائین تچلاله نگست ویکتوریا یه مفلگات چون استماریو چننا سراتنیوش بطولو بایلو کلینیون کوها براسا چو فکادو لی پیپیا میمتو سراتنیوش چننا استماریوش بگنیو مفلگوز نگر کلو یه ردوها چون نا بزو گنزب یه کپل کوا چونی نورو یه میچلو مونا چون یه فرده مثلکلی تفتن یار داتانو آلو آتی تیودروس تجون کسار گو جانوی انگلیز اگر کارتو تا مدر چابلای بکمت لیتی بگاننا لگر ماوی نتو لابرکتی امچیلو اگر گروت تاله بچ راشال قد سباو حال کنسل پلاودین اتو بلادین اینه مکم اندم متاکو یاگری مری تولو اندگافات یسرابوتان جهان نمو فلگو حالو حسی تیودروس بطام تسلطنو تی اوروپا گروچ انداندو لیاگر گواتی چلالو حال کنسل پلاودین لمهونو اوروپاویان یان نیال لیسلطنوی چالوت اگزیابیر مرتو سلفت تراشو نو ویس بلیل آلم کفل لگنیو یال چالو آواتیو تمکاکل آچو سلطفت سرولا چو آلو واتی تیو دروس اوروپاویان تلیلاو زر تلییتو اگزیابیر انس اگاتا دلی تفت تاوسا وچای دلو نگرگن اگزیابیر لسو لیجوش بمولو یستو انس اگاس کدمو تتکمو بتای سلاعاتی اوچاچم بیهون من علبات اندن نسوی علو باوکاتی اتاد دلو سوچ با دیلو عالم کفلم تایف پتروال کرویونان اگر گن یا اوروپا آتی اوچن تلیلو چاواتی اوچه تلیو عرگواتشه تگنیو یا سبو تلن نگر لما فلسطم یا اللہ چو تلگستنو عند ملکام اوروپاوی لما یامن ببن نگر یما اکوارد چگرن نافتانا بیدر سبتم السون چلو لادر گو چلالو ویمی گبانیال یمیلون نگر اکتات تلائی یه های نسوی تکیس سوچه منفس برساتم اوروپا تالمو لو کرما بگزور سلطانیم منفس رکاتم من دست رامه دادر رگات اره کنسل پلاودن حزب آن دونو لملکام سراح تال تسلفه یه تکیس سوچ برسو منفس ناکن هستاب بچا کفتن یه گاراد گتن یه افگنیال بلت هستوال ده الو آتی تیودروس یه افگنیال جانوی بزو سووچ یمی تکمو باچو نا یه بزو سووچ یه نرو آقوام یه لووتو بزو تالالاک تراوچ باندان تالالاک سووچ یو کتن نا سگیسی تگنیو ناچو علمن بسفیو تکمو آتن نا یه لووتو آس سووچ بی کترو آن جولت تبلو تکترو یمی درس باچو ناچو آده انگسون دفتو کزرا ایانک کسا کنگو سنگستیو دروس گون የሚያዘግመው ቆንስል የኛ ነገር ሁኔታ ሰጣየው የሚቻል ይመስላል ዮሐንስ አሉ። ብቻቸውን የገነቡት ሥራ እየተናጋባቸው በመሄዱ ለወደፊት ተቀዳጅቸው መስተጋብ የተጠራጠሩት ንጉሠ ነገሥት ለተጋጨው ሆኖ ኋላ ኋላቸው ወደሚከተለው ሊቀመቋታቸው ዘወር ብለው ሁነት ነው ጃንሆይ አንድ ሰው ዓለምን በሙሉ ሊጠቅምም ሊጎዳም የሚችል ከፍተኛ ሥራ ሊሰራ ይችላል። ግን ብቻውን ሆኖ አይደለም። ማንም ብርቱና አዋቂ ሰው ብቻውን ሆኖ በሚሰራው ነገር ብቻ ሊኖር ቢል ዓለምን ቀርቶ ራሱን ብቻ መጥቀም አይችልም። ያንድ ሰው ተከላላ ኑሮ ተሌሎች ሰዎች ኑሮ ጋር የተቆራኘ ነው። ይሁን እንጂ ብዙ ሰዎች ሊሰሩት የማይችሉትን ሥራ የመስራት ችሎታ ያለው ታላቅ ፍጡር መኖሩ አይካድም። ሩክሳኔት ግርማዊነቱ ለኢትዮጵያ የሰራውን ያህል ለመስራት የኢትዮጵያ መሳፍንት ሁሉ ባንድ ላይ ቢፈልጉ በጭራሽ አይችሉም ነበር። ከዚህም ጋር የኢትዮጵያ ሕዝብ ታላቅ ሰውነቱን አውቆ የሥራውን ዓላማ ታልተከተለ ድካሙንና ጥረቱን ሁሉ በከንቱ ሊያስቀርቦት ይችላል። ስለዚህ አንድ ሰው ብቻውን ከፍተኛ ሥራ መስራት ይችላል። እንዲሁም ሌሎች ታልተባበሩለት ብቻውን መስራት አይችልም። የሚሉት አነጋገሮች ሁለቱም እውነት የሚባሉባቸው ምክንያቶች አሏቸው አለ ሊቀመቋዝ ዮሐንስ። እርግጥ ነው አንድ ሰው ምንም እንኳን በሰባዊ ተፈጥሮው እንደ ሁሉም ሰው ቢሆን የእግዚአብሔር ኃይል ሲያድርበት ተማንም የበለጠ ሰው ሊሆንና ብዙ ሰዎች የሚጠቀሙበትን ሥራ መስራት እንደሚችል አውቃለሁ። ግን አሁን አንተም እንደተናገርከው የሌሎች ድጋፍ በጣም አስፈላጊ ይሆናል። እስቲ አሁን የኔን ችግር ተመልከት። በዚህ የገነባሁትን ሲያፈርሱ በዚህ የተከልኩትን ሲነቅሉ ሥራዬን ሁሉ ያበላሹብኛል አሉ አጼ ቴዎድሮስ። እዚህ ሁኔታ እየተወያዩ ወደ ኮረብታው አናት ወጥተው የአካባቢውን የምድር አቀማመጥ ሲመለከቱ ቆይተው ወደ ከተማ ተመለሱ። ምዕራፍ 44 የማዕቱ ጦርነት መጀመር። ንጉሠ ነገሥት ቴዎድሮስ ገና ደብረ ታቦር ላይ እንዳሉ ከድሮው እጅግ የሚበዛ ጦር ያዘጋጀው አመዴ በሽር ወደ መቅደላ ሲጓዙ ሊገጥማቸው መዘጋጀቱን ሰሙ። ከዚያም መቅደላ መሄዱን ተውና አመዴ በሽር ወደሚገኝበት ዘመቱ። በዚህ ጊዜ ወደ ወሎ ሲሄዱ ባላገሩ ሁሉ ከአመዴ በሽርና ከሌሎች የሽፍታ አለቆች ጋር ተባብሮ ስላገኙት ንጉሠ ነገሥት ከሆኑ ጀምሮ ከልክለውት የቆዩት የባላገር ቤት ብዝበዛ እንዲፈጸም ለወታደሮቻቸው ትእዛዝ ሰጡ። ባለፈው ጊዜ ሁሉ ከባላገር ቤት ገብቶ የዳሮ ጫጭት እንኳ ያረደ ወታደር ቢገኝ እጁን እስከ መቆረጥ ድረስ ይቀጣ ነበር። አጼ ቴዎድሮስ እየዘመቱበት ለወታደሮቻቸው የሚሰጡት አዋጅ ሰላምንና መልካም አስተዳደርን ለመመስረት እንጂ ሕዝብን ለመዝረፍና ለማጉላላት ስላልመጣን ምናልባት እህል ውሃ ቢቸግራችሁ ባለቤቱ የሚችለውን ያህል እህል ውሃ ከመቀበል በስተቀር የአንድ ሰው ቤት እንዳትነኩ የሚል ቃል የሚገኝበት ነበር። በዚህ ጊዜ ግን ይህ አይነቱን ትእዛዝ ሊሰጡ አልቻሉም። ይልቁንም ለአመዴ በሽር ወይም በወንድነት ገጥመኸኝ አይለይልን ፊቴን ወደ ወሎ ሳዞር በረሃ ትገባለህ ወይ አርፋ ትቀመጥና ሕዝቡ በሰላም እንዲኖር አታደርግ፣ እኔ የተነሳሁት ኢትዮጵያ አንድ ለማድረግ ያንተን ዘመዶችና ክርስቲያኖችን በአንድ መሶብ ለማብላት እንጂ ማንንም ለማጥፋት አይደለም። ተውግባ ላለፈው ጥፋትህ ምሕረት አድርጌልሃለሁ ብለው ቢልኩበት ፍጹም የሆነ ድንቁርናና የአረብ ስብከት ያለበት መልስ ላከባቸው። ንጉሠ ነገሥት ቴዎድሮስ ይህን ሲሰሙ እኔስ አገሬን እንውረር የሚሉትን የግብጽና የቱርክ እስላሞች እንጂ የአገሬን እስላሞች አንድ ቀንም ጠልቼ አላውቅም ነበር። አመዴ በሽርም ቢሆን ለግዛቱ ብሎ እንጂ ስለ ሃይማኖቱ የሚዋጋኝ መስሎ እስከ ዛሬ አይታየኝም ነበር። ባለ ደምነን ታለም ይሁን በሉ የእሱና የመሰሎቹ ተባባሪዎች የሆኑትን ሁሉ እንደፈለጋችሁ ዝረፉ ብለው አዘዙ። የእሳቸው በወሎ ያን ያህል ጊዜ መንከራተት፣ የእቴጌ ተዋበች በዚያ መሞት፣ የብዙ ታማኝ አሽከሮቻቸው በዚያ መውደቅ የንጉሱን ቁጣ ጸጸት ተጨመረበት። ይህን የግዴለሽነት ትእዛዝ ሰጡ። ትእዛዙን ለማስከበር ከእግዚአብሔር የታዘዘ ይመስል በንጉሠ ነገሥት ቴዎድሮስና በአመዴ በሽር ወታደሮች በተጨነቀው የወሎ ግዛት ሕዝብ ላይ ከፍተኛ ረሃብና ቸነፈር ወረደ። የንጉሠ ነገሥቱ ወታደሮች የአመዴ በሽር ወታደሮች ታዩበት የሚባለውን የባላገር መንደር ሁሉ ከብቱን ያለችውን ትንሽ እህል ልብሱን ብሩን ይዘርፉት ጀመር። ወታደሩ ሁሉ እህል እስከሚረሳ ድረስ ከጧት እስከ ማታ ስጋ ሲሰለቸው ቋንጣ፣ ቋንጣ ሲሰለቸው ስጋ፣ ጥብስ ሲሰለቸው ብርንዶ፣ ብርንዶ ሲሰለቸው ጥብስ እያለ የወሎን ከብ ጎመን አደረገው። በንጉሠ ነገሥቱ ሰፈር አካባቢ የሚገኙ የወታደር ሰፈሮች ሁሉ ከጥቂት እንጨቶችና ከብዙ የከብት ቆዳዎች የተሰሩ ሆኑ። አጼ ቴዎድሮስ በሕግና በሰላም ለማስተዳደር ያን ያህል ለምነው ያን ያህል ታግሰው ስለ ሰላም የነበራቸውን ተስፋ ሲቆርጡ ወታደራዊ ትዕዛዝ በመስጠታቸው የቦታው የሚታረደው ከብት ብቻ መሆኑ ቀርቶ ሰው ጭምር ሆነ። ቀደም ባለው ጊዜ ማንኛውም ጠላት ቢሆን ያለ ፍርድ እንዳይሞት እጅግ ሲጠነቀቁና ብዙ ጠላቶቻቸውን እንደ ወዳጆቻቸው ሲያከብሩ የኖሩት ንጉሠ ነገሥት ጸጸት፣ ሐዘን፣ በሕዝብ ክፋት የመጣ ብርቱ ብስጭት፣ የተፈጥሮ ብስጩነት፣ ከፍተኛ ቸልታና ጭካኔ ስላሳደሩባቸው የሰው ሕይወት ዋጋቢስ ነገር ሆነ። እግዚአብሔርን ካልፈራ አንድ ወታደር 10 ሰው ገደለ ቢባል ምንም ጥፋት የሠራ አልመስላቸው አለ። የሚማረኩትንም ሽፍቶች እንደ ዱሮው ወደ ፈለጋችሁበት ሂዱ እያሉ በምህረት በመልቀቅ ፈንታ ዋና ዋናውን አጥፊ አንተ እስከ ጊዜው ኑሮ ሟችና ፈራሽ የሆነው እጅና እግር ሲቆረጥ እንዲህ ተተሰቃየህ የሕዝቧን ሃይማኖት መልካም እድልና መልካም ኑሮ ይዛ እስከ ህልፈተ ዓለም መኖር የሚገባት ኢትዮጵያ እጅና እግሯን ስትቆራርጧት ምን ያህል እንደምትሰቃይ በዚህ ተረዳው እያሉ እጅና እግሩን ሲያስጎማምዱት የቀረውን ወደ መቅደላ እየላኩ ያስሩት ጀመር። አመዴ በሽር ራሱ ውሃ ይብላኝ ብሎ ሸሽቶ ሲያመልጥ አብዛኛውን ሽፍታና የነሱ ተባባሪ የተባለውን ሁሉ ደምሰው በዚያው እንዳሉ ከመቅደላ አንድ አሳዛኝ ወሬ ደረሳቸው። መቅደላ ካሉት ሹሞቻቸው የተላከው ደብዳቤም ጃንሆይ ተቋራ ኑሮ ጀምሬ እስከዛሬ ድረስ አምነውትና ወደውት የኖሩት የመቅደላ ገዥም አድርገውት እስከዛሬ የቆየው ግራዝማች አለሜ እና አመዴ በሽር ጋር ሲላላቅ ቆይቶ ስለነበር አሁን ጃንሆይ ሁሉንም እየደመሰሱ መምጣቱን ስላወቀ ከርሶ ጠፍቷል የሚል አሳዛኝ መርዶ ነበረበት። ደብዳቤውን ደጋግመው ካነበቡ በኋላ የመልክተኛውን ፊት ቀና ብለው እያዩ ይህን ደብዳቤ እውነት ተመቅደላ ነው ያመጣኸው አሉ አጼ ቴዎድሮስ። አዎ ጃንሆይ አለ መልክተኛው በትካዜ። አለሜ ሞተ ነው ወይስ ከዳም ቢሉት? ከዱ እንጂ ጃንሆይ። አለሜ የኔው ግራዝማች አለሜ? አዎ ጃንሆይ። ኧረ አለሜ ተከዳኝ እንግዲህ ማንን ልመን አሉና አጼ ቴዎድሮስ በሁለት እጆቻቸው ሁለቱን ጆሮ ጥላዎቻቸውን ይዘው መሬት መሬት ሲያዩ ከቆዩ በኋላ እልፍኛ አሽከሩን ጠርተው አሁን ሊቀ መኳስ እንግዳንና ገብርዬን በችኮላ አሰራልኝ አሉ። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና ወደ መልክተኛው ቀና ብለው እሱስ ይሁን አምባውስ እንዴት ነው አሉ። አምባው እንደነበረው ነው ምንም አልሆነ አለ መልክተኛው። ለመሆኑ ብዙ ሰው አብሮት ከዳ? የራሳቸው አሽከሮች ብቻ ናቸው። እንግዲህ እግዚአብሔር ይፍረድበታ። ከዚህ በላይስ እንዴት ላምነው እችላለሁ? አጼ ቴዎድሮስ መልክተኛውን ሲጠያይቁ እነ ሊቀ መኳስ መጥተው ገብተው እጅ እየነሱ ቆሙ። ተቀመጡ አሉ አጼ ቴዎድሮስ ትካዜ ባለበት ድምፅ። ሊቀ መኳስ ዮሐንስ ከአጼ ቴዎድሮስ ጠጋ ብሎ ሲቀመጥ ራስ እንግዳና ፊት አውራሪ ገብርዬ በስተግራ በኩል ጥቂት ዝቅ ብለው ተቀመጡ። አጼ ቴዎድሮስ ወደ ራስ እንግዳና ወደ ፊት አውራሪ ገብርዬ እየተመለከቱ እንግዳ አሉ። አቤት አሉ ራስ እንግዳ። ገብርዬ አሉ ንጉሠ ነገሥቱ። አቤት አሉ ፊት አውራሪ ገብርዬ። እናንተስ መቼ ነው የምትከዱኝ አሉ ንጉሠ ነገሥት ቴዎድሮስ። እንዴት ጃንሆይ አሉ ራስ እንግዳ። ፊት አውራሪ ገብርዬም አከታትለው ስንሞት ጃንሆይ አሉ። አለሜ ከዳኝ እኮ አሉ አጼ ቴዎድሮስ። ሊቀ መኳስ ዮሐንስ ፊቱ በሐዘን ቀልቶ የቱ አለሜ ጃንሆይ አለ። كلهم بدن قاتي كو بلو آتي تودروسن يملكة جمر عالمينيو عندنا نقدان عندنا قبرية تاريك يفق عشرين تاريك سنقرية نورفوت بيو طورو قنبار سايقة دان يابروني نورو بالا غاراو تشيني أسر كبتن نبرتين قلو ياس كمت كبتن يمتحرشاو كتماين نام بايرجي طبقوتن مقدلان طبق بيه تتعلق من تغريشون كتا عالمي كدائي ألو آتي تودروس جانوي لمون ياس كي يمواتشو نقر نوروال ألا لك مقواس زياري كيم بن يوانس على سكيم كتم سايبت دلن ياس كيم كتس يهن زياري سونو مارين ينجدا سلق زياري كرباري يعلمكني أتاثر رياغولا لتشاهل لو مارين ألو آتي تودروس كتكمتو بطنستو أتي تودروس بطنش مكني أتتراترو تامان أشكرات شون راسن قدان لاتكي تيزيا سوات شوصل نبار فزيك يزفزفزو نبار راسن قدان كتكمتو بس بدقالو توراري قبرينا لكا مقواسم مابرو تنسو جانوهي جيت أشكرون بكتا تفاتنا وي يلكس نيس لحفقوت تاوتي ماروين ألو ياتي تودروس كننا تامان أشكر راسن قدان باتي تودروس شامالاي تدفتو أنت مارين يني جيتا أنت مارين يالو آتي تيودروس دك قبلو آنغتا اتشونا كفلنا راسن قدانا نسوات شو يبن ميون بكيزي عرطو سووش بطعم تكزو يتايو نبار كلهم بيان ببرو بستمال لسون ده تكمتو ودفت سلم نكسرو طورنات ويييس جمرو آهون وديت من يدي الشالال قد جامم مشوام عم مصال وقران ناس مينم فنقار رتقارنن مالت جمروال بتقريم كاسا سبع قاريس بنا نقو سيهايل شرسو لما الشنف منم مال كررو هلو أتي تيودروس ارقتنا هلو ما متعاش جن اسكدما نقو سيهن موقات اللبن مقنياتهم عندنيا بتقريم مقنيو أوروبا ويان كاتوليكوش ينقو سيه منقس بفرنساي منقس زندن دي تاوق سرادر رقو تاكان ودكان بمدرجت سلم مقنينو ولتنيا تقريم وانناو ايتيوبيا ببر سلوهنا ماني يوم طرات بيهون بزياب الكلاس قدمو ما توقر سلم بيقبانو هذا ديك مقواس يوانس اني امي اصبكوت يهنو انت تاك الربكات شو مكنياتوش ليلا اصو بولادين متوابة سلام مادرس لاللبن نقوسين تولو بفيد موقات يقبانيا هلو اتي تيودروس او سم عند اسفلاقي نقرنو هذا ديك مقواس وده تبلاقوالو النا وده مدي مشير مزمت مشيم رداتو تشاكشون لما تفاتنجي النسون دهونو قموا ايقنيو قالو انسي تيودروس طور النسون اشتقاري ادرقو كوي هنو ويزبو ده كامان نتاكشون او قوان نكتلاكشو ما يلاكشو وي النسو قطمو قرطو الى يلنا ايلو قالو راسن قدا هلا في ديامني قطمان ديوان اما يقولو شقر ماشي درسن ابهر قالو في تهراري قبريه لما ننجاوم نقر የንጉሴን ነገር አንድ መንገድ እናፊዝና ሌላውን ሁሉ በኋላ እናስባለን አሉ አጼ ቴዎድሮስ
ታጠቅሎ ፈረስ ካሳብሎስ ማርባር ቢሸበራል ኢየሩሳሌም አንየማዩ ተርከባይ የምሸሽ መግደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰው ሞተ አይመዩ ቱርክ ባይ የምሸሽ መግደላ መግደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር አይመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳፉን እንደ ጠጅ ወሱ ሲጠጣት አይመዩ ቱርክ ባይ የምሸሽ
ክላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።